እግዚአብሔር እያንዳንዳችን በሰላም በጤና ጠብቆ ሳምንቱን በስራ ቀናቶች ውስጥ አብሮን ከኛ ጋር ሆኖ በመላእክቶቹ አማካኝነት ጠብቆን ዛሬ ራሱ በአካል ከኛ ጋር ለመገናኘት በወሰነው ባቀደው ቀን በእግዚአብሔር ፊት በምናመልክበት ጊዜ እግዚአብሔርን እንዴት ደስ ሊለን ይገባል። ወገኖቼ ዛሬ የተለየ ቀን ነው። እግዚአብሔር በመካከላችን የሚገኝበት ቀን ነው። የዛሬ በትምህርት ጥናት 9ኛ ክፍል ነው። ተፈጥሮ ፍጥረት ዘፍጥረት እንደ መሰረት ክፍል 2 የሚል ነው። አንድ ጥቅስ መታሰቢያ ጥቅስ አንብቤ ጸሎት አድርጋለሁ። የመታሰቢያ ጥቅስ የሚገኘው መዝሙር 19 ቁጥር 1 ላይ ነው። መዝሙር 19 ቁጥር 1 ላይ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ስራ ያወራሉ። ሰማያት የእግዚአብሔርን ክብር ይናገራሉ፣ ያሳያሉ ሳይሆን ይናገራሉ። የሰማይም ጠፈር የእጁን ስራ ያወራሉ። ሰማይንና ምድርን በቃልህ የፈጠርክ ልዩ አድርገህ እኛን በአእምሮ ከማሰብ የተነሳ እኛን ደግሞ በእጅ የፈጠርክ እጅግ በጣም የምትወደን አባታችንና አምላካችን ለዚህ ሰዓት በተለይም ለዚህ ለተቀደሰ ሰንበት እረፍት ስላደረስከን እናመሰግናለን። በሰማይ የጊዜ አቆጣጠር ክርስቶስ ወደዚህ ከመምጣቱ በፊት በስንተኛው የሰንበት እረፍት እንዳለን አናውቅም። አንተ ግን ቁጥሩን ታውቃለህ። ለዚህ ቀን ለዚህ ለተለየ ሰንበት ቀን ስላዘጋጀህን ስላቀረብከን በጌታ በስም እናመሰግናለን። ዛሬ የምናጠናውን የዚህን መጽሐፍ ቅዱስ ሰዎች አንተ የፈጠርከው ተፈጥሮ ላይ ጥያቄ ለዘመናት እያሳደሩ ብዙ ሰዎችን አስተዋሉ። ዛሬም ቢሆን በተለያዩ እውቀት በመደገፍ የሁላችሁ እኛ ይህን አድርገናል ድሮ የሌለውን ነገር እያሉ በሳይንስና በእጅ በሚፈጠሩ ነገሮች እያታለሉ ብዙዎችን ከቤተ ክርስቲያን አሽሽተዋሉ። መድኃኒቴ ሆይ እንኳንና ወጣቶች ብዙ ዘመን በቤት የቆዩ ሰዎች እንኳን ጥርጣሬ ላይ ናቸው። በተለየ ሁኔታ ምድራችንን አንተ ካልጎበኘህ እኔ እስከሚመለስ ድረስ እኔ ስመለስ አማኝ አገኝ ይሁን እኔ ብሎ ክርስቶስ ይህንን ምድር ስለቅ እንደተናገረ መድኃኒታችን እምነታችን እየተፈተነ ያለበት ዘመን ነውና ይህንን ዘመን አንተ እንድታስብ ፈቃድ ይሁን። በኢየሱስ ክርስቶስ ስም አሜን። ዛሬ የተጠየቀው ጥያቄ እጅግ የሚገርም ነው። ክሪቲሳይዝ እያደረኩ ነው አንዳንድ ቦታ የምናገረው ይህን የጻፈውን ሰው ሳይሆን የዘመናችንን አመለካከት ቢግ ሀርት ይላሉ። አንድ ሰው ለሆነ ነገር ሲያስብ መልካም ነገር ሲያደርግ እከሌ ትልቅ ሰፊው ልብ አለው ይባላል። ይህ ሰፊ ልብ ከመኖር የተነሳ ይሁን ወይም መሰረታችን በጠንካራው አለት ላይ ስላልተመሰረተ ይሁን ብዙውን ጊዜ በሰንበት ትምህርት ጥናት ላይ እያየን ያለን ከጥቂት ዓመታት ወዲህ የሆነ ፍርሃት ያለው ህዝባችን ከቤታችን እንዳይበተን ከሳይንስ ጋር ከፈላስፋዎች ጋር ትግል የተገጣጠምን ነው የሚመስለኝ። ለምሳሌ አይ ይሁድ ላይ ጥያቄ የተጠየቀዋለ ዳዝ ዘ ባይብል ቲች አንሳይንቲፊክ ቪው ኦፍ ኮስሞሎጂ ይላል። በአማርኛ የአማርኛ ሰንበት ትምህርት የያዘ ሰው ይሄንን ጥያቄ ቢያነብልኝ ደስ ይለኛል። እነኚህ ሶስቱን ጥያቄዎች Does the Bible teach unscientific view of cosmology? Was the biblical account simply borrowed from the surrounding pagan nation? Bible culturally conditioned? እስቲ እነኚህን ጥያቄዎች እኔ አሁን በእንግሊዝኛ አነበብኩት፣ የአማርኛ ሰንበት ትምህርት ያላችሁ ሰዎች አንብቡልኝ ቶሎ ብላችሁ። ይሁድ ላይ መጨረሻ ላይ እነኚህን ጥያቄዎች በሳምንት ውስጥ እንመልሳለን ከማለቱ በፊት የተጻፈውን እስቲ
መጨረሻውን ነው።
አዎ ይሁድ መጨረሻው ላይ ነው።
ቅዳሜ
ይቅርታ፣ ከሰዓት
የመጨረሻ ላይ ያለው
የመጨረሻ ፓራግራፍ Does the Bible teach an
መጽሐፍ ቅዱስ ጊዜ ያለፈበት ሳይንሳዊ ያልሆነ የስነ ትዕይንት ዓለም ምልከታን ያስተምራል ወይ? የመጽሐፍ ቅዱሳዊ ምልከታ እንዲሁ በዙሪያ ካሉ የጣዖት አምላኪዎች ህዝብ የተዋሰው ነበር ወይ? ከባይል አንጻር መጽሐፍ ቅዱስ በቦታና በጊዜ ውስንነት ነበረው ወይስ የኛ ምልከታ የመጣበት ተፈጥሮ በመለኮታዊ አውታሩ ፍጹም አድርገን ምንጩን ወደ ማየት ከፍታ ወስዶን ይሆን?
እግዚአብሔር ይባርክ።
እነዚህ በዚህ ሳምንት ጥናታችን የምንዳስሳቸው ናቸው ይላል
ይላል። እግዚአብሔር ይባርክ። በእውነት ይህ ጥያቄ የተጠየቀው በተለይ መጀመሪያው የግድ መጽሐፍ ቅዱስ በሳይንስ መታየት አለበት? ሳይንስ ካልደገፈው መጽሐፍ ቅዱስ ያለው ነገር ትክክል አይደለም የሚሉ ሰዎች አሉ በዓለም ላይ፣ በቤታችንም ሊኖሩ ይችላሉ። ሳይንስን ሳቲስፋይ ማድረግ አለበት በእውነት መጽሐፍ ቅዱስ? ዛሬ እስከዛ ድረስ ነው መሄድ ያለብን? ለምሳሌ ያይል መሬት የምትሽከረከረው በፀሐይ ዙሪያ ነው ይላል ሳይንስ። የይሁድን ቀን በምንመለከትበት ጊዜ መሬት ጠፍጣፋ ናት ወይስ መሬት ክብ ናት? ይሄንን መልስ በእውነት መመለስ አለብን ሳይንስን ሳቲስፋይ ለማድረግ። ይሄንን መልስ ለመመለስ የተጠቀሙት የመጽሐፍ ቅዱስ ጥቅስ አለ። ያ ቀደም እንደጀመርኩኝ ያሰጋኛል እየመራን እየሄድን ያለበት ሁኔታ። ምክንያቱም እነኚህን ሰዎች ጥያቄ ለማርካት የዋህ ለመማር የሚፈልጉትን ሰዎች ለማርካት ሳይሆን ይሄንን ጊዜ ወስደን ስለዚህ አርስት እያጠናን ያለን እኛን ጥርጣሬ ውስጥ የሚወስዱትን ሰዎች እምነታችንን ሊያላሉ የሚፈልጉትን ሰዎች ነው ኢንተርቴን እያደረግን ያለ ነው። እምነታችንን ሊያላሉ የሚፈልጉ ሰዎች ስለ ተፈጥሮ መናገር በእውነት ድፍረቱ ከየት አገኘ? የሰው ልጅ ስለ ተፈጥሮ ለመናገር ከየት ነው ድፍረቱን ያገኘው? ለራሱ መቀመጫ የሌለው ሰው ለተቀመጠው ወይም ስለተቀመጠው ለመናገር በእውነት ያስደፈረው ምንድን ነው? ለራሱ መቀመጫ የሌለው በሚልበት ጊዜ ስለ ወንበር አይደለም እያወራው ያለው፣ ስለ ውሃ፣ ስለ ምግብ፣ ስለ መጠለያ፣ ስለ ልብስ። እነኚህ አስፈላጊ የሆኑ ነገሮች ናቸው ሰው ሰርቫይቭ ለማድረግ። እነኚህን እስቲ ለጊዜው እናቆይና ይህ ኦክሲጅን የሚባል ነገር የምንስበው ከአየር ወደ ውስጥ፣ ከዛ ካርቦን ዳይኦክሳይድ የተቃጠለ አየር ከውስጣችን የሚወጣው። በአጭሩ አንድ ሰው ካልተነፈሰ ስንት ቀን መቆየት ይችላል ታውቃላችሁ? ሳይንስ የሚነግረን ደቂቃዎችን። እስቲ እኔ እንዲህ ልበል፣ አንድ ቀን መቆየት አይችልም ልበል ሰው። ግን ራሳችሁ አሁኑኑ ቴስት ታደርጋላችሁ፣ አምስት ደቂቃ ውስጥ አንኮንሺየስ ትሆናላችሁ። ምናልባት ሰርቫይቭ ካረጋችሁ ፓራላይዝድ ነው የምትሆኑት። አየር ሳታገኙ የተወሰኑ ደቂቃዎችን ከቆያችሁ ሆስፒታል እንደምንም ተደርጎ መድኃኒት ምን ተደርጎ ቢትመለሱ ኑሮ አይባልም። ይህ ሰው ነው እንግዲህ መቀመጫ የሌለው ሰው፣ መሰረት የሌለው ሰው፣ መተማመኛ የሌለው ሰው በእግዚአብሔር ተፈጥሮ ላይ በእግዚአብሔር ስራ ላይ ጥያቄ እያሳደረ ያለው ጥያቄ እየጠየቀ ያለው። በነገራችን ላይ ህይወት ያለው እስትንፋስ መጽሐፍ ቅዱስ የሚያስተምረን ከየት ነው የመጣው? ከየት የመነጨ ይመስላችኋል? ህይወት ያለው እስትንፋስ እፍ አለበት ለሰው ልጅ ይላል እግዚአብሔር። እስቲ ኤክስትራ ማይል ሄዳችሁ አስቡ። ሰው በአካባቢው ያለውን ኦክሲጅን እየተነፈሰ የሚኖር ከሆነ ለምን የራሱን እስትንፋስ እፍ ማለት አስፈለገ? በእውነት ዛሬ በህይወት ያላችሁ ሳይንስ እንደሚነግረን ኦክሲጅንን ስለምትስቡ ካርቦን ዳይኦክሳይድን ከውስጣችሁ ስለምታወጡ ያቺ እስትንፋስ ሰው ተመራምሮ የማይደርሳት በውስጣችን ባትቀመጥ ኖሮ የዛሬን ቀን አታዩም ነበር። ኦክሲጅን ስለምትተነፍሱ አይደለም ዛሬ በህይወት ያላችሁ። አንድ ሰው አሁንም አቶ በየነ ፈቃድ ከሆነ ከአርብ ላይ ዘለን ሄደን እንመለሳለን። ሌላውን ቀን ከአርብ ላይ ከኢሊኖይ ጥቅሶ ጽሁፎች የተወሰደ አንድ ክፍል እንድታነብ እፈልጋለሁ። መሀል ላይ ሁለተኛ ፓራግራፍ አንብብ። I have been shown that without Bible history እያለ የሚናገር አለ።
ሁለተኛ ፓራግራፍ በምድር ውስጥ የሚገኝ ቅርስ አሁን ካለው አንጻር በነገሮች ሁኔታ ላይ የተለየ መረጃን ይሰጣል። ነገር ግን ለምን ያህል ጊዜ እነዚህ ነገሮች በምድር ውስጥ እንደቆዩ ሊስተዋሉ የሚችሉት በመጽሐፍ ቅዱስ ታሪክ ነው። ሐሳባችን በቅዱሳን መጻሕፍት ውስጥ ካሉ ሐቆች ጋራ የማይጋጭ እስከሆነ ድረስ ከመጽሐፍ ቅዱስ ታሪክ በላይ መገመት የዋህነት ነው። ነገር ግን ሰው የእግዚአብሔርን ቃል ከፍጥረት ታሪክ አንጻር ሲተው እና በተፈጥሯዊ መሪዎች የእግዚአብሔርን ፈጠራዊ የእጅ ስራዎች መግለጫ ሲሻ ድንበር በሌለው የመጠራጠር ውቅያኖስ ውስጥ እንደመሆን ነው። እግዚአብሔር እንዴት አድርጎ ቃል በቃል በሚጠቀሱ በስድስት ቀናት የመፍጠር ስራውን እንደጨረሰ ለፍጥሯን የሰጠውን ገለጻ የመሰለ ሌላ ምንም ገልጾ አያውቅም።
እግዚአብሔር ይባርክ። But when man leave the word of God in regard to the history of creation and seek to account for God's creative works upon natural principles, they are upon boundless ocean of uncertainty. መጽሐፍ ቅዱስ ከሚለው ውጪ ሄዶ ሰው ስለተፈጥሮ ሌላ ነገር መርምኖ ለማግኘት በሚሞክርበት ጊዜ የማይዘለቅ ባህር ነው ያለው። አሁን ስታነብ ምን ነበር ያለው?
በምድር ድንበር በሌለው የመጠራጠር ውቅያኖስ ውስጥ እንደመሆን ነው።
ድንበር በሌለው ማቆሚያ በሌለው ይሄ ግኝት ነው ትክክለኛ መልስ ብሎ ሳይንስ ሳቲስፋይ ለማድረግ በማይሰጠው ጥርጣሬ ውስጥ ሰው ይገባል። መጽሐፍ ቅዱስ ላይ ሰው ካልተመሰረተ መርምሮ ተመራምሮ ስለተፈጥሮ ሰው ለማግኘት ጥረት በሚያደርግበት ጊዜ በእንደዚህ አይነት አደጋ ውስጥ ነው የሚገባው። ይሄ ኤለን ዋይት በ18ኛው ክፍለ ዘመን የጻፈችውን ተው። ከድሮ ጀምሮ በቤተ ክርስቲያን ያደጉ ሰዎች ስለ ኒውተን ስለ አራት ነው ሶስት ሳይንቲስቶች ቀድሞ የተጠቀሱ ስለነሱ ታሪክ በሚታነቡበት ጊዜ ኒውተን ጎበዝ የሆነ የመጽሐፍ ቅዱስ ተማሪ ነው። ጎበዝ የሆነ የመጽሐፍ ቅዱስ አንባቢ። እነኚህ ሰዎች ከምርመራ ብዛት የተነሳ እስቲ ይሄን በሳይንስ በሚለው ሁኔታ እናረጋግጥ ከማለት የተነሳ በጥርጣሬ ውስጥ ገብተው የቀሩ ሰዎች አሉ። ወገኖቼ ዛሬ እምነታችሁ የተመሰረተው ከምን የተነሳ ነው? ጥያቄን በደንብ አስተውሉ። ማንን ነው የምታምኑት አላልኩም። የምታምኑትን እንድታምኑ ምክንያቱ ምንድን ነው? ዛሬ ለእምነታችሁ መሰረት መጽሐፍ ቅዱስ ነው? መጽሐፍ ቅዱስ የሚባል ነገር ከመጀመሩ በፊት እምነት አልነበረም? አብርሃም የተኛውን ዘፍጥረት መጽሐፍ ቅዱስ አንብቦ ነው? ወገኖቼ እግዚአብሔርን ያመነው አብርሃም የተኛውን ራእይ መጽሐፍ ዳንኤልን አንብቦ ነው? በክርስቶስ ምጻት ያመነው ክርስቶስ አብርሃም የኔን ቀን አየ እኮ ነው የሚለው። የተኛውን አንብቦ ነው? ጥያቄን አስተውሉ። ለእምነታችሁ መሰረት ምንድነው? በእጃችሁ ያለው መጽሐፍ ቅዱስ ነው? መጽሐፍ ቅዱስ ባይኖር በእግዚአብሔር አታምኑ? ሳይንስ የሚለው ነገር ባይኖር ዓለም ቀበቶ የሌለውን ሱሪ ታጥቆ መሄድ ነው ነው የሚቆጥሩት። ባልተጠበቀ ቦታ ይወድቃል። ዓለም አንድ ነገር የሚጨበጥ ነገር ይፈልጋል ሆነ ነገር ለማመን። እኛ በእግዚአብሔር ለማመን እንደ ዓለም በእውነት በመጽሐፍ ቅዱስ መታመን አለብን። በመጽሐፍ ቅዱስ ላይ ኤክስትራ ማሄድ የለብንም። ከታሪክ የተነሳ በአንድ ቃል አይደለ አብርሃም ምድርን መኖሪያውን ቤቱን ህዝቡን ጥሎ የወጣው? መጽሐፍ ቅዱስ ሳያነብ በእጁ ሳይዝ ዛሬ መጽሐፍ ቅዱስ ይደግፋል መጽሐፍ ቅዱስ እንዲህ ይላል ብለን ሳይንስን ለማሳመን ነው በእውነት ጥረት ማድረግ ያለብን? እስቲ ይሄንን ለማሳመን ያቀረቡትን የኢዮብን መጽሐፍ እናንብብ። ኢዮብ 26 የሰጡን ቁጥር ምዕራፍ 26 ቁጥር 7ን 8ን ላንብብ። ሰሜንን በባዶ ስፍራ ላይ ይዘረጋል፣ ምድሩትንም በታቿ አንዳች አልባ ያንጠለጥላል። ይሄ እኮ በትምህርት ቤት በመጽሐፍ ተስሎ የምናየው ሳይንስ የሚያሳየንን ፀሐይ፣ ጨረቃ፣ ምድር እንደዚህ እስከ ፕሉቶ ፕላኔት፣ ዘጠኙም ፕላኔት ዛሬ ብዙ ፕላኔቶች አሉ። እነኛ በሰልፍ ያስቀመጡትን ልክ ነህ ሳይንስ፣ አንተ ቆንጆ አግኝተሃል፣ ግን አንተ ከማግኘትህ በፊት መጽሐፍ ቅዱስ ቀድሞ አውቋል። ይህን ለማለት ነው ይህንን ጥቅስ ያመጡት። ምድሩትንም በታቿ አንዳች አልባ ያንጠለጥላል፣ ወኖችን በደመናዎች ውስጥ ያስራል፣ ደመናይቱንም ከታች አልተቀደደችም ይልቅ ለሳይንስ ተመራማሪዎች መሰጠት ያለበት የዛሬ ጸሐፊ ሳይጠቅስ የተቀረው በአጠገብ ያለውን ከቁጥር አንድ ጀምሮ ኢዮብ ምዕራፍ 26 ከቁጥር 1 ጀምሮ እስከ 4 መጽጣት ነበረበት። ከቁጥር 2 ጀምሮ ኃይል የሌለውን ምንኛ ረዳኸው፣ ብርታት የሌለውን ክንድ ምንኛ አጋገስከው፣ ጥበብስ የሌለውን ምንኛ መከርከው፣ ብዙ እውቀትስ ምንኛ ገለጥክለት። ይህንስ ቃል በማን እርዳታ ተናገረ? የማንስ መንፈስ ከአንተ ዘንድ ወጣ? ሌላ ጥቅስ መድገም ነበረበት ለሳይንቲስቶቹ። ምዕራፍ 25 ከቁጥር አራት ጀምሬ ላምብ። ሰውስ በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴት የተወለደ ንጹህ ይሆን ዘንድ እንዴት ይችላል? እነሆ ጨረቃ እንኳን ብሩህ አይደለም፣ ከዋክብት በፊቱ ንጹሃን አይደሉም። ይልቁስ ብስብስ የሆነ ሰው፣ ትልም የሆነ ሰው፣ ልጁ የሆነ የሰው ልጅ ምንኛ ያንሳል። ይሄ የኢዮብ ጓደኛ የተናገረው ነገር እንደኔ ያለውን ሰው እንዴት የሚያረካ ንግግር ነው። ብስብስ የሆነ ሰው፣ ትል የሆነ የሰውን ልጅ እያለ የተናገረው የእነኚህ የተማረን ፈላስፋዎች ነን፣ ሐኪሞች ነን የሚሉትን ለመቋቋም ነው ይሄንን ቴክስት እንግዲህ የዛሬ የሰንበት ትምህርት የመረጠው። ወገኖቼ ትል የሆነ ሰው ምንኛ ያንሳል። ከዋክብትና ጨረቃ ጋር ስናመዛዝን እያለ ኢዮብን ሊጎበኝ የመጣ ሰው የተናገረው ንግግር በጣም ይገርማል። እጅግ የሚገርመኝ መብላት መጠጣት የማይችሉ ጨረቃ መብላት እና መጠጣት አይችልም፣ ከዋክብት መብላት መጠጣት አይችልም። እነኚህ እንኳን በእግዚአብሔር ፊት ንጹሃን ናቸው ሊባሉ አይችሉም። ኢዮብን ነው እየወቀሰው ያለ። ሰው ሆይ፣ ኢዮብ ሆይ፣ ጨረቃና ከዋክብት እንኳን በእግዚአብሔር ፊት ንጹሃን አይባሉም። የሆነ ችግር ቢኖርብህ ነው ይሄ መከራ የደረሰብህ ብሎ ሁሉም ሰው እንኳን ኢዮብ፣ ሁሉም ሰው በእግዚአብሔር ፊት ሊቆም አይችልም ብሎ ነው ይህ የኢዮብ ጓደኛ የሰውን ማንነት ሊገልጥ የቻለው። ይህ የገረመኝ ከዋክብት እንኳን በእግዚአብሔር ፊት ንጹሃን አይደሉም። ከዋክብት እንኳን በእግዚአብሔር ፊት ንጹሃን አይደሉም። ሰኞ ክፍል ላይ የአንድን ሰው ታሪክ ታነባላችሁ። አትራሃስስ ይባላል። እንግዲህ ይሄ አሁንም ቢሆን ከድሮ ከነኚህ ከማያምኑ ሰዎች ከጻፉት ጽሑፍ የተወሰደ ነገር ነው። ትርጉሙ ይሄ አትራሃስስ የሚለው ትርጉሙ ጠቢብ ሰው ማለት ነው። ስለዚህ ሰው የሚናገር በድንገት ላይ እነኚህ ሰዎች ማለት ስለዚህ ሰው የተጻፈው ነገር በጽላት ላይ የተገኘ ጽሑፍ አለ እና ምንድን ነው የሚሉት ይሄ ጽሑፍ አማልክቶች አንድ ግለሰብ አገኙት፣ ይህንን ጠቢብ ሰው አገኙትና ወደዚህ ጠቢብ ሰው መጥተው የውሃ ጥፋት ልመጣ ነውና መርከብ ስራ አሉ እና መርከብ ሰርቶ ተረፈ የሚል ጽሑፍ ተገኘ። አርኪኦሎጂስቶች ቆፍሮ ይህን አገኙ ይላሉ። የውሃን ጥፋት እንግዲህ ከመጽሐፍ ቅዱሳዊ ካልሆነ ጎን ለማየት ፈልገው። ሌላ ነገር ደግሞ በዚህ ጽሑፍ ላይ ያገኙት አለ። ጉልበት ያለው አማልክት ጉልበት የሌለውን አማልክት ገድሎ በዛ ጉልበት በሌለው አማልክት ደም ጭቃ አቦክቶ 7 ወንድና 7 ሴት ፈጠረ። እግዚአብሔር እንደ ባሪያ ገዢ ሆኖ ሰውን ያሰራል እንጂ አይሰራም። እንግዲህ ይህንን ሁሉ አርኪኦሎጂስቶች ቆፍሮ ያገኙት የሚባል ነገር ነው። እጅግ የገረመኝ የሰንበት ትምህርቱ ጸሐፊ ወይም ይህንን ያዘጋጀው ጸሐፊው ከሰኞ ላይ የመጀመሪያ ፓራግራፍ አሁንም አንድ ሰው ቢያነብልኝ ደስ ይለኛል። ከሰኞ ላይ የመጀመሪያ ፓራግራፍ
የሰኞ መጀመሪያው ፓራግራፍ የከርሰ ምድር ቅኝ ተመራማሪዎች ከጥንታውያን ግብጾችና ከጥንት የቅርብ ምስራቅ ስፍራዎች የፍጥረትንና የውሃ ጥፋትን ታሪኮች የያዙ ጽሑፎችን አግኝተዋል። ይህ አንዳንዶችን አስገርሟቸዋል። የፍጥረት መግለጫ ከዚህ ባህል ተወስኖ ነው ወይስ በእነዚህ ላይ የሆነ ያህል የተደገፈ ነው የሚል ተገርመዋል።
ነገር ግን እግዚአብሔር ተጨረስክ? የመጀመሪያ ፓራግራፍ
ነው። ላቁመው?
የመጀመሪያ ፓራግራፉን ጨረስክ አይደል?
ፓራግራፉን አልጨረስኩም፣ አራፍተ ነገሩን ነው የጨረስኩት።
ጨርስ።
ነገር ግን እንደዚህ አይነት ነገር በእውነት ዋና ጉዳይ ነው ነው? ከዘፍጥረት አንድ
እሱን ነው።
ኦኬ።
የመጀመሪያ ፓራግራፍ የኔ ስልክ አላ የእናንተ ለይተዋልቅም የኔ ስልክ ለይቶታል። ሁለተኛ ፓራግራፍ ላይ ነው ያለው ሪድ ጄኔሲስ 1 2 2 4
የሚለው።
በጣም የሚገርም ይህንን ቦታ አሁንም ተመልከት ይሁት ሌሎቻችሁ እያያችሁ ካላችሁ ይሄ Venus has caused some to wonder ላይ እነዚህ ሳም የተባሉት ኤቲዮስቶች እኮ አይደሉም፣ የማያምኑትን አይደለም። ይሄ ወንደር ያረገው ይሄ የተገኘው ጽሑፍ እንደኔና እንደናንተ ያሉት ግለሰቦችን ነው። በእግዚአብሔር ታምናላችሁ ወገኖች? ዛሬ እግዚአብሔርን በእውነት ለማምለክ ነው የመጣችሁ ወይስ እንድትመጡ ያደረጋችሁ ሌላ ምክንያት ያለ? ዛሬ ልባችሁን ለሚያነብ አምላክ ይህንን ጥያቄ በፍርሃትና በመንቀጥቀጥ አስባችሁ እውነቱን ለሌላ ግለሰብ ሳይሆን ለእግዚአብሔር መልሱ። ለየተኛው ጥያቄ ለምንድን ነው ዛሬ ቤት ያላችሁ ስልክ ከፈታችሁ ወደ ቤተክርስቲያን የመጣችሁ እግዚአብሔርን ለማምለክ ነው የመጣችሁ ወይስ እንድትመጡ ያደረጋችሁ ሌላ ምክንያት አለ? ዛሬ ዓለም በጣም በተቀየረበት ሁኔታ ውስጥ ነው ያለነው። አንዳንድ ስቴቶች ቤተክርስቲያን የተወሰነ ፐርሰንት ተፈቅዶ እየሄዱ ነው ያሉት። ስቶሪ እየሄዳችሁ ያላችሁ ሰዎች ካላችሁ የሆነ መስቀል ምልክት ከዚህ አትለፍ ከዚህ አትለፍ እየተባለ በፕላስቲክ መስቀል ምልክት እየተጻፈ ያለውን በኔ ስቴት ብቻ ይኖር በእናንተ ያላቅ ያንን እየረገጥን ነው ሰልፍ የምንጠብቀው። ሰይጣንን የሚያመልኩ ሰዎች ወደ ማምለኪያ ቦታቸው ሲሄዱ መስቀል እየረገጡ ነው የሚያልፉት። ዛሬ በቤተ ክርስቲያን ውስጥ የእንደዚህ አይነት ምልክት እየተደረገ ሶሻል ዲስታንሲንግ ጠብቁ እየተባለ ለማምለክ ስንቶቻችን እንደምንሄድ አላውቅም። እኔ የክርስቶስን መስቀል አልረግጥም ብዬ ትላንት ኢሜል ላይ ጽፍ ነበር። እዚህ ኢትዮጵያን ግሩፕ እንግዲህ ሚሽጋን ጎቨርነር እየፈቀደች ናት የተወሰነ ሰው እንዲገባ ሶሻል ዲስታንሲንግ ተጠብቆ እንደ ሐሳብ ምን አላችሁ ሐሳብ እንሰባሰብ ወይ ለሚሉት የክርስቶስን መስቀል እየረገጥኩ ለመግባት አልመጣም ብዬ ይሄ የኔ አስተሳሰብ ነው። ምናልባት ይሄ ማርክ ይመስላችኋል? ኖ ማርኩም በደንብ ይውት ክርስቶስ ቀራንዮ መስቀሉን ተሸክሞ ሲወጣ አድርገው ነው ያስቀመጡት። ስትሬት መስቀል ሳይሆን የሆነ ዘንበል ያለ መስቀል አንዳንድ ቦታ የምናየው። ሰይጣን እኔ ሰይጣን ነኝ ብሎ አይመጣም። ሰይጣንን የሚደግፉት እኔ የሰይጣን ደጋፊ ነኝ ብሎ አይመጡም። ዛሬ ወገኖቼ በእምነታችን የምንጠነክርበት አይኖቻችን ተከፍቶ እየተደረጉ ያሉትን ነገሮች በደንብ ማየት የምንችልበት የምናመልከው ነገር የሆነ ነገር ኖሮ ሳይሆን ምንም ነገር ሳይኖር እግዚአብሔርን ለማምለክ መምጣት አለብን። ሳይንስ ስለሚደግፍ ሳይሆን መጽሐፍ ቅዱስን ማምለክ ያለብን ማን ነው? በመጽሐፍ ቅዱስ ማመን ያለብን
መጽያ ቅዱስ ስለምል ሳይሆን በእግዚአብሔር ማመን ያለብን እግዚአብሔር በውስጣችን ባስቀመጠው መንፈስ የተነሳ የሰማይንና የምድርን ፈጣሪ ማምለክ አለብን።
አሜን።
በውስጣችን ባስቀመጠው መንፈስ የተነሳ መጽያ ቅዱስ የማያነቡ ሰዎች በውስጣቸው ካለው መንፈስ የተነሳ በእግዚአብሔር ታምነው ሞተዋል፣ ተሰቅለዋል፣ ተገለዋል። ሳይንቲስቶችን ለማሳመን በሚል አይደለም መጽያ ቅዱስን መጠቀም ያለብን። ክርስቶስ በሰዓቱ የሚገልጥልን በልባችን የሚያሳየውን ነገር ማሳየት መቻል አለብን። በሕይወታችን ማክሰኞ ላይ ያለውን ስትመለከቱ ዘፍጥረት ላይ በአራተኛው ቀን ስለተፈጠሩ ፍጥረታት ታላላቅ ብርሃን ታናሽ ብርሃን ተብሎ ጻፊ የፈራውን ነገር በጣም ሙሴ ፈርቷል ብሎ ያስቀመጠ ነገር አለ። ፀሐይና ጨረቃ በወቅቱ እንደ አማልክት ስለሚታመኑ ነበር ይላል። ብርሃን ታላቅ ብርሃንና ታናሽ ብርሃን ተብሎ የተጻፈው አንድ ነገር ለአንድ ሰው ስንዋዋስ ገጠር ጫማ ሁሉ እንዋዋሳለን፣ ሰርግ ሂጄ ልምጣ በማለት ዛሬ ቤተ ክርስቲያን የኔ ተራ ነው ያንተ ተራ ነው በማለት ልብስ ሁሉ እንዋዋሳለን። የሀብታም ልጆች ያሉ ናቸው ሰዎች ምን እንባባላለን፣ ትንሽ ከቆየ ትንሽ አንተ ጋር ከቆየ የራሴ እንዳይመስል ቶሎ መልስ እንባባላለን። በእውነት እንደዚህ ያሉትን ሀሳቦች ስናነብ ስንሰማ ከቆየን ይህ ነገር እውነት ይሁን እኔ ብለን በጥርጣሬ ወንዝ ውስጥ በጥርጣሬ ሐይቅ ውስጥ የሚያስገቡን ነገሮች አሉ። በእግዚአብሔር ላይ የማንታመን ከሆነ በእነኚህ ሀሳቦች ላይ የምንቆይ ከሆነ በተለይም ሳይንስ ብሎታል ብለን መጽሐፍ ቅዱስን ሳይንስ ብሎታል በማለት የምንደሰት ከሆነ በእጃችን ባለው ይሄ ነገር ትንሽ ከቆየ ልባችን ወደዚህ ሳይንስ ወደሚያረጋግጠው ነገር ብዙ የሚቆይ ከሆነ ለእምነታችን አስጊ ነው። የሰንበት ትምህርቱ አዘጋጅ መረጃው ከየት እንዳለው አላውቅም። ሹርሊ አቮይድድ ይላል። ሹርሊ አቮይድድ ማን? ሙሴ። አሁንም ብታነብልኝ በጣም ደስ ይለኛል። የትኛው መሰለ? አንደኛ፣ ሁለተኛ፣ ሶስተኛ አንቀጽ ላይ ማግሰኞ ላይ the term sun and moon were surely avoided because their names in Hebrew were the names of the closely related to the names the sun okay. of moon yeah okay
ahai yemilona ጨረቃ የሚለው አባባል በእርግጠኝነት ተወግደዋል። ምክንያቱም በዕብራይስጥ ስማቸው በጥንታዊ ምስራቅ ግብጽ የነበሩ የፀሐይና የጨረቃ ጣዖት ስሞች ነበሩ። በታ ያ የተተካው ፀሐይ ታላቁ ብርሃን እና እንደገና ደግሞ ሌላው ጨረቃ ታናሹ ብርሃን የሚለውን አጠራር ለተለየ ተግባር እንደተፈጠሩ ያሳያል። ቀንና ሌሊትን ይለዩ ዘንድ ብርሃንና ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመኖች፣ ለዕለታት፣ ለዓመታት ይሁኑ ይላል ዘፍጥረት 1:14። ያ ጽሑፍ በግልጽ እንደሚያሳየው ፀሐይና ጨረቃ የሚለው ስም ጣዖታት አይደሉም፣ ነገር ግን የተፈጠሩ ነገሮች ዛሬ ልናስተውል ከምንችለው በላይ ግልጽ ለሆኑ ተፈጥሯዊ ተግባሮች ነው።
እግዚአብሔር ይባርከው። ጸሐፊውን ስንቶቻችሁ እንደምትደግፉ አላውቅም በዚህ ሐሳቡ፣ ነገር ግን እግዚአብሔር በአራተኛ ቀን ፀሐይንና ጨረቃን ፈጠረ ለማለት ሙሴ ያልወደደው በጊዜው የነበረውን እምነት ፈርቶ ነበር የሚለው አባባል ውሃ የሚቋጥር አይመስለኝም። ይልቅ እንደዚህ ብሎ ብጽፍ እንደዚህ ፀሐይና ጨረቃ አምላክ ሳይሆኑ ፍጡራን ናቸው በማለት ሰዎች መልስ ድሮ ያገኙ ነበር። ሙሴ ይሄንን አባባል አቦድ ለማድረግ ነው ይሄንን ፀሐይና ጨረቃ ብሎ ሳይሆን ታላቅ ብርሃንና ታናሽ ብርሃን ብሎ የጻፈው የሚለውን አባባል እኔ በእውነት ከሰውየው አባባል ጋር የማምን ነገር አይደለም። የሚፈራ ነገር እግዚአብሔር የሚፈራ ነገር የለም። መጽሐፍ ቅዱስን የጻፉ ሰዎች የፈሩት ነገር አልነበረም በጊዜው። ሌላው በማግሰኞ ቀን አፍተር ቶት የሚባል አባባል አለ። አፍተር ቶት የሚባል አባባል አንዴ ያዘርጉልኝ። እሺ፣ አፍተር ቶት የሚባል አባባል አለ። ይሄ አፍተር ቶት የሚባል አባባል ዲክሽነሪ ላይ ያያችሁ ሰዎች ምን እንደሆነ አላውቅም፣ ግን ጸሐፊው የተናገረው ነገር ያለው ምንድን ነው? ሰው ታስቦ ታቅዶ የተፈጠረ አይደለም። የሚያምኑ ሰዎችን ነው የጻፈው፣ ሰዎች የሚያምኑትን አንስቶ። ሰው ታስቦ ታቅዶ የተፈጠረ አይደለም፣ ነገር ግን የሆነ ነገር እየሰራ እያለ ጋድስ ታላቁ እንግዲህ ከአማልክት አንዱ ታላቅ ብለው የሚያምኑቱ የሆነ ነገር እየሰራ እያለ ለዚያ ለሚሰራው ነገር ይህ ነገር ያስፈልጋል ተብሎ የተጨመረ ነገር ነው የሚል ሀሳብ ነው ያስቀመጠው። እኔ ዲክሽነሪ ላይ አፍተር ቶት ማለት ምን ማለት ነው ብሬ ብዬ ሲመለከት፣ ለምሳሌ ያህል አንድ ሰው የሆነ ድንኳን ውስጥ ወክ ሲገባ ወክ አድርጎ the pillar seems to have been added to the entrance as an afterthought. ለምሳሌ ወደ ድንኳን ስትገቡ የሆነ ሃንዲ ሰው የሆነ ሰው ነገሮችን በደንብ መሰራት አለመሰራታቸውን ቼክ የሚያደርግ ሰው አንድን ነገር ሲያይ ይሄ ነገር የተጨመረው እዚህ ለዚህ ስለሚያስፈልግ ነው ብሎ የተጨመረው እንግዲህ አድድ እና ከዚህ ሐሳብ በሚተመለከቱበት ጊዜ እግዚአብሔር ሰውን አስቦ አቅዶ አልሞ ሰውን የፈጠረው የሆነ ነገር እየሰራ ያለ ይሄ ለዚህ ያስፈልጋል ብሎ እንደ ድንገት በአእምሮ የመጣ ሐሳብ አድርጎ ነው የሚያምኑት ብሎ ይናገራል። ሌሎች ሰዎች አንድ ጥያቄ ጠየቀው አለ ሰውየው በዚህ በኢሁድ ቀን why shouldn't we be surprised with this thought or thinking? በእንደዚህ አይነት አባባል ሰዎች እንደዚህ የሚያስቡት ፀሐይና ጨረቃ እንደ አምላክ አድርገው የሚያስቡት ሰው እንደ ድንገት ለሌላ ነገር እየታሰበ ነገር ሌላ ነገር እየተሰራ በድንገት የመጣ ነው ብሎ ለሚያስቡት why shouldn't we be surprised with this thought or thinking? እስቲ እኔ አሙስ ማግሰኞ ምንድነው ኢሮብ ላይ የአንድ ቤተሰብ የትውልድ ሐረግ የሚል ክሮኖጂኖሎጂ የሚል አባባል አለ። ይህ አባባል በእውነት አሁንም ቢሆን ሳይንቲስቶችን ሳቲስፋይ ለማድረግ መሬት መቼ እንደተፈጠረች ሰው መቼ እንደተፈጠረ ለማሳመን የመጣ የተጠቀሙት ጥቅስ ነው፣ የተጠቀሙት አባባል ነው። አሙስ ቀን ጥቅስ የምናነበው ብዙ ጥቅሶች አሉ የተሰጡን። እነኛን ጊዜ ስናገኝ ከሰንበት ከሰዓት በኋላ ጊዜ ስታገኙ ማንበብ የምትችሉት ነገር ነው። ሌላው ከዛ ውስጥ መቅረት የለበትም የምትሉ ነገር ካለ ከአሙስ ውስጥ መነበብ አለበት የምትሉ ጥቅስ ካለ ታነባላችሁ።
እንደው ጀነራል ሆነ ሲከፍት ለጥያቄ ሲከፍት የሚጠይቀው ነገር ያለው ምንድነው? እነዚህ አይነት ነገሮች why shouldn't we be surprised with this thought or thinking? መደነቅ የሌለብን ዛሬ እነኚህን wild የሆነ አስተሳሰብ ሰዎች ስለተፈጠሩ የሚናገሩትን በመንሰማበት ጊዜ መደነቅ የሌለብን ለምን ይመስላችኋል ብሎ ጥያቄ ጠይቃል። በዚህ ጥያቄ እኔም የኔን ፖርሽን ሰመራይዝ የማደርገውን ልጨርስና ወደ ውይይትና ወደ ጥያቄ እንሄዳለን። እግዚአብሔር ይባርካችሁ። ሐሳብ ያላችሁ ጥያቄ ያላችሁ መድረኩ እናንተ ነው።
ብዙ ያጠይቃል። ኦኬ ጥያቄ ተቀበላለ?
አው አው
ወይስ ኦኬ ለአንተ ጥያቄ ምንድነው? በዚህ በምትኖርበት ከተማ ለሶሻል ዲስታንሲንግ ብለው መስመር ላይ ያስቀመጡትን አንዳንድ ቦታ ደግሞ ኤክስ ያደረጉትን በአንተ ስፍራ ደግሞ ሜቢ መስቀል አድርገው ይሆናል ኢንቴንሽናሊ ሳይሆን ያው ለምልክት ነው ብዬ የማስበው ግን ያም ያድርጉ የኢየሱስ ምስል ነው ብለውም እዛ ያስቀምጡት ዘጸአት 20 ላይ ሚለው ስዕልና ምሳሌ ላንተ ከቶ አታድርግ ይላል። ሶ መስቀል ነው ብዬ ያረግጥ ማልመጣም ብለህ ለሰዎች ስትናገር እንዴት ነው የሚያስቡት? አንተስ እንዴት እንደዚህ አልካቸው? መጽሐፍ ቅዱስ ላይ ስዕልና ምሳሌ ላንተ አታድርግ ከቶ ከተጻፈ ይሄ ኢየሱስ ምስል ነው ጥቁር ኦር ነጭ ብለው ሲያስቡ ልናምን ነው እንደኛ? እንዴት አሰብከውና አሳብ?
እግዚአብሔር ይባርክ። ጥያቄ እኔን የሚመለከት ነው። ሌሎቻችሁ ሐሳብ ስጧልልም። በቤተክርስቲያናችን በመድረክ ላይ መስቀል ሲደረግ አላምንም እኔ። ለምን እንደሚደረግም ግራ ነው የሚገባኝ። መስቀል የስድብ ምልክት ነው። በድሮ ዘመን የሼም ምልክት ነው አንድ እንደዛ የሚደረገው። ክርስቶስ በመስቀል የሞተው በጎራዴ በምን መግደል አቅቷቸው ሳይሆን ሼምፉሊ እንዲሞት ፈልገው ነው። ግን ክርስቲያኖች የሚያምኑት ነገር አለ። መስቀልን ተሸክማችሁ ሂዱ ይላል መጽሐፍ ቅዱስ። መስቀልን ተሸክማችሁ ሂዱ በሚልበት ጊዜ ያው መስቀል አይደለም ክርስቶስ የተሸከመውን መከራ ክርስቶስ የተሸከመውን ችግር ተሸክመን ይሄንን ዓለም እንድናሸንፍ ነው። ነገር ግን ይሄንን ሰዎች እኔና አንተ እንደምንረዳ የማይረዱ አሉ። መስቀልን በሚረግጡበት ጊዜ ክርስቶስን እየረገጡ እንዳሉ ሰይጣንን ከፍ እንደሚያደርጉ እንዳሉ አድርገው የሚያምኑ ሰዎች አሉ። በዓለማችን መስቀል ደግሞ ያዳናቸው አድርገው የሚያምኑ ክርስቲያኖች አሉ። ስለዚህ እነኚህን ሰዎች ፊሊንግ ለመጠበቅ መስቀልን መርገጥ የለብንም። እኔና አንተ በስዕልና ምሳሌ አናምንም የምንል ሰዎች መስቀል በዘመናችን በድሮም ጊዜ ከፕሮቴስታንት ጊዜ ጀምሮ የሚታመነው በክብር ነው። ከዛ የተነሳ ነው መስቀልን መሬት ላይ ያደረጉ ርገጡ ወደሚባልበት ቦታ አልመጣም ያልኩት። መልስ የመለስኩ ይመስለኛል። ይሄ ነው የኔ እምነት።
እሺ ታንክ ዩ።
እሺ ይሰማል?
አው ይሰማል።
ያ እኔ ሐሳብ ለመጨመር ነው። ያ ቀደምም ስነጣም ነበረው ላይ እንደው ለመጨመር ያህል ነው። መጽሐፍ ቅዱስ በሚለው በየዋይነት ግልጽ በሆነው ላይ በመታመን የእግዚአብሔርን ፈጣሪነት ተማምነን ስንቀበል እንጂ ወደ መመራመሩ ወደ ሳይንስ ማረጋጫው ሲንገባ ኮንፊውዥን ሲንገባለን እና እኔ እንደማየው የኛም ቤተክርስቲያን ትንሽ የተቸገረ ይመስልኛል። ለምሳሌ በአንድ በትልቅ ጀነራል ኮንፈረንስ ስብሰባ ላይ እግዚአብሔር ፈጣሪ ነው ወይስ ፈጣሪ አይደለም ተብሎ ቢደረግ ለውይይት አይቀርብም ይሄ ነገር። ይቀርባል እግዚአብሔር ፈጣሪ ነው ይልል ደግሞ ፈጣሪ አይደለም የሚል ሌላ ግሩፕ ቢመጣ ይሄን ነገር እንዋይና ቦት እናድርግ ተብሎ አይቀርብም ማለት ግልጽ ስለሆነ እግዚአብሔር ፈጣሪ አይደለም የሚል ይቀራል ራሱ እንጂ ይሄን ነገር እንዋይና እናጥራ ይባላል። ይሄ የፍጥረት ነገር እንትን አይደለም ቀጥተኛ ሰባት የተባለው ምሳሌያዊ ነው ብዙ አመታትን የፈጀ ነው የሚል ሐሳብ ግን በጀነራል ኮንፈረንስ ለውይይት ቀርቧል ለቦት ቀርቧል። በጣም የሚገርም ነገር ነው። ሁለት ነገሮች ናቸው በጣም ትልቅ ያከራክር የነበረው የሴቶች ቅስና ነው። የሴቶች ቅስና ሴቶች ቄስ መሆን ይችላሉ መሆን አይችሉም የሚል ቀርቦ ትልቅ ረጅም ጊዜ ወሰደና አይሆኑም ወንድ ነው በሚል ቁጥር ስለበለጠ ነው የቀረው። ቁጥር ሴት መሆን ይችላል ቢባል ኖሮ ሊጸድቅ ነበር። ስለዚህ የመጽሐፍ ቅዱስ ትምህርት ሳይሆን ያገደው የሰው ድምጽ ብልጫ ነው ያገደው። አሁንም ሴቶች ቄስ ይሆናሉ የሚል ከመጽሐፍ ቅዱስ ውጪ ናቸው የሚል መወገድ አጋጥማቸውም ወይም ከቤተክርስቲያን ይወጡ የሚል ነገር አጋጥማቸውም የሚለውን እምነቱን ይዞ ጠብቆ ቤተክርስቲያን ውስጥ ይቆያል። እና እንደዚህ ነው አሁን አይ ቲንክ በሎማ ሊንዳ ዩኒቨርሲቲ በአዲስ ዩኒቨርሲቲ እነን የሚያስተምሩ ሰዎች አሉ ምሳሌያዊ ነው በቀጥታ 1 2 3 ተብሎ 6 ቀን አይደለም ፍጥረታት ያለቁት ሌላ ጂኦሎጂስቶች እንደሚሉም አርኪኦሎጂስቶች አገኝቶም እንዳገኙ ምሳሌያዊና ብዙ አመታትን የፈጀ ነው ይሄ ቀን ምሳሌያዊ ነው የሚል የሚያስተምሩ ሰዎች አልተወገዱም ከቤተክርስቲያን ለምን የሚያሻማ ስለሆነ ማለት ነው። ስለዚህ ይሄ በእያንዳንዳችን ውስጥ የሚደርስ ነገር ነው። እኛ ምናክል በመጽሐፍ ቅዱስ እና ታመናለን የሚለውን ካላየን ሌላ ሰውም እየተቀበለ ሲመጣ ሲናይ ሌላም ሰው ያመነ ሲናይ እንትን ያው ልንቸገር እንችላለን። እና ይሄ አንዱ ቤተክርስቲያን ውስጥ የገባ ሐሳብ ስለሆነ ማለት ነው። ግን በቤተክርስቲያናችን የሚታወቀው ሊትራል ነው በሚለው ነው የሚታመነው መጽሐፍ ቅዱስ የሚለው ያንን ነው። ግን ለውይይት ቀርቦ እነዛ አልተወገዱ ለውይይት እስከ መቅረብ ድረስ ደርሷል እንዴት ነው ተብሎ ጠፍጣፋ ሰርክል የሚለው የምድር ነገር የሚያሻማ ነው። ሰዎች ዞሮ ዞሮ መጽሐፍ ቅዱስንም እንትን ሊያረጉ ነው። መጽሐፍ ቅዱስ ለምሳሌ አሁን ተረጋግጦ የታወቀው ክብ መሆኗ ነው መሬት። መጽሐፍ ቅዱስ ጠፍጣፋ ነው የሚል ነው ካሉ አንደኛ መጽሐፍ ቅዱስ እውነትን አይናገርም ወደ ምልም ለመሄድ ነበር ሲፈልግ በዚህ ላይ መጽሐፍም ላይ ሲያስረዳ ያ ምሳሌያዊ አንግልን ሰሜን ምዕራብ ምስራቅን አንግልን እንደሚናገር አቅጣጫ እንደሚናገር እንጂ ማዕዘንን ከርቭ የሆነ ማዕዘንን ጠፍጣፋ ነገር ያው ማዕዘን ይኖረዋል ያንን መናገሩ ሳይሆን ልክ ምሳሌያዊ ያው የሰው ልብ ብሎ እንደሚናገረው ልባችሁ ብሎ ሲል ቀጥታ የኛን ልብ ሳይሆን አስተሳሰባችንን ስለሆነ እየተናገረ ያለው እንደዛ አቅጣጫዎችን ለማሳየት ተጠቀመበት ነበር እንጂ መሬት ጠፍጣፋ ናት የሚለውን ልናገር አልነበረም መጽሐፍ ቅዱስ የሚናገረው። እንደውም ክቧ ተንጠልጥላ ምንም በሌለበት ተንጠልጥላ ያለች ክብ መሬት ብሎ ደግሞ በሌላ ጋር ሲያስረዳ መሬት ክብ መሆኗን መጽሐፍ ቅዱስ የሚናገራል የሚለውን አብራርቶታል እዚህ ላይ። እና ጠፍጣፋ ናት ብሎ የሚያምኑም ዞሮ ዞሮ መጽሐፍ ቅዱስንም ወይ የተምታታ ወይንም እውነት ያልሆነ የሚናገር እንደሆነም ለማድረግ ሁሉ የመጣ የሰይጣን ስራም አለበት። እና ልክ መጽሐፍ ቅዱስ የሚለውን በየዋህነት የመቀበሉን ነገር ካልተለማመድ እና የእግዚአብሔር መንፈስ እንዲገልጽልን ደግሞ በጸሎት መንፈስ በተሰበረ መንፈስ ካልቀረብ በምርምር ቅድም እንደተባለውም ወደ ጥርጥር ውቅያኖስ ውስጥ እንጂ የሚከተው እውነትን የሚያስጨብጥልን ነገር የለም። ሰው ጨርሻለሁ።
እግዚአብሔር ይባርክ። በጣም ያልሰማሁት ነገር ነው። በተለይም በቤተ ክርስቲያን በጀነራል ኮንፈረንስ ደረጃ የቀረበው ለውይይት የቀረበ ሀሳብ ያልከው ስለ ተፈጥሮ የቤተ ክርስቲያናችን ባክቦን ነው ያ እምነት የቤተ ክርስቲያናችን ብቻ ሳይሆን የክርስቲያኖች ባክቦን ነው። ለጥያቄ ለድርድር መቅረብ የሌለበት ነገር ነው። እግዚአብሔር ሰማይንና ምድርን በውስጡ ያሉትን ነገሮች በስድስት ቀን ውስጥ ፈጥሮ በሰባተኛው ቀን ውስጥ አረፈ የሚለው ነገር ባለፈው ሁለት ሳምንት በፊት ነው ጌታችን በእምነት ስታስተምር ነበር። እግዚአብሔር በየሳምንቱ ከሱ ጋር እንድናርፍ ይፈልጋል ብለን ያመነው ነገር አለ። የምናምነው ነገር ሰባተኛ ቀን እና አንድ ቀን 1 ቢሊዮን 1 ሚሊዮን በእነኚህ ሰዎች አባባል ከሆነ ይሄ ምድራችን ከቢሊዮን በላይ አመት ኖራለች ነው የሚባለው። እንግዲህ አንድን ቀን በስንት ነው የሚወስዱት? ከእንደዚህ አይነት ውቅያኖስ ውስጥ ወጥተን መጽሐፍ ቅዱስ ባለው ቃል በሚለው ንግግር መታመን አለብን። ከቤተ ክርስቲያናችን አልተባረሩም። በተለያየ ዩኒቨርሲቲ በእንደዚህ አይነት ሁኔታ የሚያስተምሩት ያልከው ቤተ ክርስቲያናችንን ቢባረሩ ይከሳሉ። በዚህ ፍርሃትም ይሆናል ያልተባረሩ ወይንም ይሄን ነገር እንደ ኢንተርቴን እንዲደረግ ዝም የሚሉ መሪዎች አሉ። ምክንያቱ የማይገባን እኔ ግን እዚህ ግሩፕ ላይ እዚህ መድረክ ላይ ያለን ሰዎች ምንድነው እምነታችን? በእውነት በእግዚአብሔር እናምናለን። መልሱን እያንዳንዳችን ለእያንዳንዳችን ልባችንን በሚመረምረው እግዚአብሔር ፊት እንመልስ። ሌላ ሐሳብ ሌላ ጥያቄ ያለው ወንድም እግዚአብሔር ባርክ።
እዚጋ ትንሽ የሰኞ ክፍል ላይ ይሄ የሚፈጥረው ፈጣሪ የተባለው ነገር እና የተፈጠረው ሰውን ምክንያቱን ሲያስቀምጥ አንድ ያለው ነገር አለ። ያው ሰው የተፈጠረበት ምክንያቱ የፈጠረውን ሊያሳርፍ እንደሆነ ይናገራል ማለት ነው። የፈጠረውን ሊያሳርፍ ሰው እንደተፈጠረ ለምንድን ነው እንደዛ ብለው ያስቀመጡት ብዬ ሳስብ ወደ ውስጤ የመጣው ሐሳብ እኛ እግዚአብሔር ሰውን የፈጠረው ሰው ስራ እየሰራለት እግዚአብሔር እንዲቀመጥ አይደለም። እንደውም የመጀመሪያው ቀን ለሰዎች ረፍታቸው ነው የነበረው። እግዚአብሔር ስራውን ሁሉ ሰርቶ ነው የጨረሰው ለሰው የኛ የመጽሐፍ ቅዱሳችን የሚነግረን እና እነሱ ግን ምን ብለው ነው የሚያስቡት? ሰዎች ሰው የተፈጠረው ፈጣሪውን ሊረዳ ነው ሊያሳርፈው ነው ብለው ነው የሚያስቡት። ምክንያቱም የፈጠረው የሚያርፍ ከሆነ እንግዲህ ረጂ ነው ማለት ነው ሰው እና እኔ ምንድን ነው ይህን ሳስብ ወደ ውስጥ የመጣው እንግዲህ ጣዖት አይሰማም፣ አይናገርም፣ ምንም ማድረግ አይችልም። ስለዚህ አሁን አምላክ ብለው ይዘውታል። አምላክ ብለው ይዘውት የሆነ ነገር ማድረግ አለበት። የአምላክ ምንም ነገር ማድረግ ስለማይችል ግን ምን ብለው እያስባሉ? ሰው ስለተፈጠረ ያንን የፈጠረው እንግዲህ ጣዖት ነው እንግዲህ ፈጣሪ የተባለው እንግዲህ ያንን የፈጠረውን ሲያገለግለው የተፈጠረበት አላማው ነው ብለ ያስባል። ለምንድን ነው? ምክንያቱም ምንም አያደርግማ። ጣዖቱ ምንም መስራት ስለማይችል፣ ምንም መፍጠር ስለማይችል፣ ምንም ነገር ማድረግ ስለማይችል ጣዖቱን ራሱ የፈጠረው ሰው እኮ ሰው ጣዖትን ከፈጠረ ስለዚህ የበላዩ ሰው ነው ፈጣሪው ነው ማለት ነው። እና ስለዚህ ምንም ነገር ማድረግ ስለማይችል እንግዲህ ይሄ ጣዖቱ ወይም አምላክ የተባለው ነገር ለምን ምንም ነገር ማድረግ አይችልም ተብሎ እንዳይወሰድ እንዴት አድርገው አዙረው አስቀመጡት? ሰው የተፈጠረበት አላማው የፈጠረውን ለመርዳት ነው ብለው አስቀመጡት እና እግዚአብሔር ግን በእውነት እግዚአብሔር ልናመሰግን ይገባናል። እንዴት ደስ የሚል አምላክ እንደምናመልክ ስናየው በጣም ደስ ይላል። የማክሰኞ ክፍል ላይ ደግሞ ቀደም ስትናገር ነበር ይሄ አስርቶ ስለሚባል ይሄ ለተጨማሪነት እንደተፈጠረ ሰውን ስትናገር ነበር ግን እግዚአብሔር ግን እኛን ግን የፈጠረን ግን ለተጨማሪነት ሳይሆን አብረን የሱን ስራ እንድንሰራ ነው የተፈጠረው። አዳም ራሱ ተፈጥሮ ለእንስሳቶች ራሱ ስም እንዲያወጣ አዳምን ነበር እግዚአብሔር ስልጣን የሰጠው። አዳም በጠራቸው መጠሪያ ነው እንስሳቶች የሚጠሩት። እግዚአብሔር የፈጠረውን ነገር ሁሉ አዳም እንዲያበጃት እንዲንከባከባት ምድርን ሁሉ ያንን እንዲያደርግ ሰጠው። ለአዳም ስልጣን ሰጠው። ያ ማለት አዳም ተጨማሪ ነገር ሳይሆን አዳም አብሮ ከእግዚአብሔር ጋራ እግዚአብሔር የፈጠረውን ነገር አብሮ የሚሰራ ነው። አዳም ፈጣሪ አይደለም ግን የተፈጠረውን ነገር ስም እንዲያወጣ ስልጣን ሰጥቶታል። በምድር ላይ የተፈጠሩትን ነገሮች ሁሉ እንዲገዛ እንዲያስተዳድር ስልጣን ተሰጥቶታል አዳም። እና ራሱ አዳም ሰይጣንን በሰማ ጊዜ ስልጣኑን አጣ እንጂ ሰይጣን አታሎ ወሰደበት ዓለምን እንጂ ለአዳም ነበር የተሰጠው። እና አዳም ወይም ሰው አዳም ማለት ያ ሰው ነው ባለፈው ስናጠና ነበርና ይሄ ሰው የተፈጠረው የሆነ ጎሎ ለመጨመር ሳይሆን ከእግዚአብሔር ጋር አብሮ የእግዚአብሔርን ስራ የሚሰራ ነው። በተለይ በሁለተኛ ቆሮንቶስ ያለውን ባነብ ደስ ይለኛል። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 17 ጀምሮ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 እንደዚህ ይላል። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ አዲስ ሆኗል። ይህ ሁሉ ከእግዚአብሔር ነው፣ እርሱ በክርስቶስ አማካኝነት ከራሱ ጋር አስታረቀን፣ የማስታረቅንም አገልግሎት ሰጠን። እግዚአብሔር በክርስቶስ ዓለሙን ከራሱ ጋር ሲያስታርቅ የሰዎችን በደል አይቆጥርባቸውም ነበር፣ ለእኛም ደግሞ የማስታረቅን ቃል ሰጠን። ስለዚህ እኛ የክርስቶስ እንደራሴዎች ነን፣ እግዚአብሔርም በእኛ አማካኝነት ጥሪውን ያቀርባል። እኛም ከእግዚአብሔር ጋር ታረቁ ብለን በክርስቶስ እንለምናችኋለን። አሁን መጀመሪያም አዳም ለጭማሪ አልተፈጠረም። አዳም ቀደም እንዳልኩት እግዚአብሔር የፈጠረውን ነገር እንዲያበጅ እግዚአብሔር የፈጠረው በፈጠረው ነገር ሁሉ ላይ አስተዳዳሪ እንዲሆን ነው የተሾመው የነበረው አዳም ማለት ነው። እና አሁን እንደገና የዳንን ደግሞ አዲስ ፍጥረት ይሆንን ደግሞ ይላል ጳውሎስ፣ እኛ እንደራሴዎች ነን፣ የክርስቶስ እንደራሴዎች ነን፣ የክርስቶስ ወኪሎች። እንደራሴ ማለት እንደ እኔ ማለት እንደራሴ እንደ እኔ ማለት ነው። እኛ የክርስቶስ ወኪሎች ሆነን እንደውም ጳውሎስ ምንድነው እዚህ ቦታ የሚናገረው ከክርስቶስ ጋር ታረቁ ብለን እንለምናለን ይላል። አሁን እንዳንስት ወደ አማላጅነት እንዳንሄድ አማላጅነን እያልኩ አይደለም ያለው፣ ነገር ግን ወደ ክርስቶስ መንግስት ሰዎችን የምናመጣ የእግዚአብሔር ሰራተኞች ነን። እግዚአብሔር እንግዲህ በአካል አይወርድም። የሶስቱ መላእክት መልእክት የምናጠናው እሱን ነው። እነዛ ሶስቱ መላእክት መልእክት እኛንን ለሰው የምናስተጋባው ብለን የምንለው። ስለዚህ ነው የተፈጠረው የእግዚአብሔርን ስራ ሊሰራ ከእግዚአብሔር ጋር አብሮ ሊስማማ አብሮ ሰራተኛ ሊሆን እንጂ የተፈጠረው ሰው የሆነ ተጨማሪ ነገር የሆነ ይሄ ነገር እዚህ ጋር ቢቀመጥ እዚህ ጋር ቢጨመር ተብሎ ለጭማሪነት የተፈጠርን አይደለንም እና ያንን ስናይ መጽሐፍ ቅዱሳችን ያንን ሲነግረን እጅግ በጣም ደስ ይላል። እና ትልቅ ክብር ያለን ነገሮች መሆናችንን ለመናገር ነው። እግዚአብሔር ይባርካችሁ።
እግዚአብሔር ይባርካችሁ። አስቦ አስቦ እኛ በድንገት የመጣን ነገር ሳንሆን የሆነ ነገር እየተሰራ በድንገት የመጣን ሰዎች ሳንሆን እግዚአብሔር አስቦ ይሄ ሁሉ ጥረት እየተደረገ ያለው ለምንድን ነው? እኛ ቫልዩ የሌለን ነገር ለማድረግ ነው በእግዚአብሔር ዘንድ። እግዚአብሔር ስለኛ እንደማያስብ ለኛ ሞተልን በሚንልበት ጊዜ ቫልዩ እንደሌለው አድርገን እንድናይ ሊወስደን ወደዚህ ምድር እየተመለሰ ነው ሊመለስ ነው በሚንልበት ጊዜ ለዛም ቫልዩ ሊያሰጡን ነው። ኃጢያት በሚንሰራበት ጊዜ የሚወደን አምላክ እንዳለ እንድንዘነጋ ለማድረግ ነው ጥረት ሰይጣን እያደረገ ያለው። ቀደም ወንድም በየነስ እናገር በሳይንስ የተረጋገጠው መሬት ሰርክል መሆኑን ብሎ ሲናገር ነበር። እነት ነው ሳይንስ አረጋግጦታል ይላሉ። ስቴዲ ሲያደርጉ አብሬያቸዋል ነበርኩም ፓብሊሽ ያደረጉትን ፔፐር ነው ያነበብነው። በምን ላይ ኮንክሉድ እንዳደረጉ ያየ ሰው የለም ያንን የጻፈ ግሩፕ ነው የሚያቀው። ማናችንንም በጠፈር ወደ ላይ ወስደው ያሳዩን የለም። ይሄ እቺ ምድራዊያት በአየር ላይ ተንጠለጠለች ብሎ እዚህ ላይ ያያችሁ ሰዎች ካላችሁ አላቅም። አንድ ጥያቄ ጠይቄ ነበር አንድሩስ ባረቶን ዶክተር ፓስተር ዳንኤል የነበረበት ዩኒቨርሲቲ ነበር ባረቶን ዩኒቨርሲቲ የሚባል ኬንያ ውስጥ ከኢሊኖይ ስቴት ከዲሲ የሄደ ሰው ፕሮፌሰር ባዮሎጂስት ባዮሎጂ ፕሮፌሰር ስለ ሳይንስ እያስተማረ all the way he went to Africa የሳይንስን ግሎሪፋይ ለማድረግ መጽሐፍ ቅዱስ ሳይንስ መጽሐፍ ቅዱስን ይደግፋል ለማለት። አሁን ጥቅሱ ትዝ አይለኝም። ጥቅሱ ያላችሁ ሰዎች ብትነግሩኝ ደስ ይለኛል። ሐሳቡን እነግራችኋለሁ። ኤልያስ ፀሐይን ጸልዮ ፀሐይን አቆማት ቀን ረዘመ የሚለው ጥቅስ
ያ ኢያሱ ነው።
ኢያሱ መጽሐፍ ውስጥ ነው?
አዎ
ኢያሱ ኢያሱ 10 ነው። ኢያሱ 1 10 እንዳለ ያውቃል ቁጥሩ ይሁን ምዕራፉ አላውቅም።
ያ ምዕራፍ 1 ምዕራፍ 10 ነው ቀይ ኢያሱ
አንቺ ያ እየደረስ እኔ ሐሳብ ለመስጠት እንትን ሐሳቤን እንትን የምለው ምንድነው ይሄንን ሳይንቲስት ጠየቁ ፉል ኦፍ ስቱደንት ኦዲቶሪየም በሞላበት የኤልያስ አምላክ ፀሐይን አቆመ ይላል ምድርን አቆመ አይልም የምትሽከረከረውን ምድርን አቆመ አይልም ፀሐይን አቆመ ነው የሚለው እና ሳይንስ የሚነግረን ምንድነው ምድር በፀሐይ ዙሪያ ትዞራለች ነው የሚለው። ግን ይሄ ቦታ ኤልያስ ጸልዮ ፀሐይን አቆመ ነው የሚለው። እዛ ጋ ኤልያስ በሰው አስተሳሰብ ነው የተናገረው ፀሐይ ሲገባ ሲወጣ አይቶ እኛ ዛሬ ህፃን እያለን ሳይንስ የሚለውን ከመስማታችን በፊት በነበረው አስተሳሰብ ነው ይሄን የጻፈ የምንል ከሆነ መጽሐፍ ቅዱስ ሁለት የሚናገር ነገር እንዳለ ነው የምናየው። አሁንም ቢሆን ሳይንስን ቤዝ አይደለም የማረገው እኔ መጽሐፍ ቅዱስን ቤዝ ነው የማረገው። ይሄንን አባባል ይሄንን ንግግር ዛሬ ኤልያስ የተናገረውን መልስ የምትሰጡኝ ያ ፕሮፌሰር ያ ባዮሎጂስት የሰጠኝ መልስ አልነበረም። ነገር ግን የቴዎሎጂ አስተማሪዎች ወደ ዶርሜ ተከትለው ነበር የመጡት። ይሄንን ጥያቄ እኔም ለመጠየቅ አስቤ ፕሮፌሰር ነው የሚባለው ሰውየው እና ምን ሉኛል ብዬ ነው የታውቁት አለ ከልብ he poured his heart እነቴ ነው የሚላችሁ he poured his heart እንኳን ጠየቅ። ግን ሰውየው ባዮሎጂስቱ መልስ ሳይመልስ ነው የሄደው። ዛሬ መልስ አገኛለሁ በእናንተ ፊት ብዬ ሰው መልስ ያላችሁ ካላችሁ ንገሩኝ እና አስተባበይ ምንድነው መጽሐፍ ቅዱስ ነው እንጂ ቤዝ መሆን ያለበት ሳይንስ የሚለው ነገር አይደለም ለማለት ነው። ዛሬ ቢጠይቃችሁ ታሃይ ኦኬ ጎይ
ያ ሶምራፍ 10 ቁጥር 12 ነው። ታሃይ ሆይ በገባኦን ላይ ቆሚ ጨረቃም ሆይ በኤሎን ሸለቆ ላይ ቀጥ በይ ስለዚህ ህዝቡ ጠላቶቹን እስኪበቀል ድረስ ታሃይ ባለችበት ቆመች ጨረቃም አልተንቀሳቀሰችም ይህም በያሻር መጽሐፍ ተጽፎ ይገኛል። ሰማዩ ፀሐይ በሰማዩ ፀሐይ በሰማዩ መካከል ቆመች ለመጥለቅም ሙሉ ቀን ፈጀባት ይላል።
እግዚአብሔር ይባርክሽ። እስቲ ይሄንን አባባል ሳይንቲስቶች ይፍቱልን። መጽሐፍ ቅዱስ ልክ አይደለም፣ ኤልያስ ልክ አይደለም ነው የሚለን። ኢያሱ ልክ አይደለም እና መጽሐፍ ቅዱስ ልክ አይደለም ነው የሚለው። መጽሐፍ ቅዱስ ፀሐይ ቀጥ ብላ ቆመች ነው የሚለው። ይሄ ንግግር በከምባተኛም ቢተረጎም በእስላምኛም ቢተረጎም ፀሐይ ቀጥ ብላ ቆመች ነው የሚለው። አሁን ዛሬ በዛ ንግግር ውስጥ እንድንገባ ብዬ አይደለም። ይሄ ነገር ልባችንን አይውሰድ። እነኚህ ንግግሮች በእግዚአብሔር ችሎታ ላይ፣ እነዚህ ሐሳቦች በእግዚአብሔር ማንነት ላይ ምንም ቦታ ሊኖራቸው አይገባም። በከሳይንስ በእግዚአብሔር የማያምን ሰው ከሚናገር ንግግር ልባችን ሊሸበር አይገባም የሚል ነው። ሌላ ሐሳብ ያለው ሰው ካለ
ትንሽ ተመጨመር። ሰው እየተናገረ ነው መሰለኝ። እዚህ በተናገርኩ እንትን ለማድረግ ነው። ሌላ ሳይንስን ድጋፍ ማድረግ የለብንም። እዚህ እኔ ቅድም ስለነበረው ራሱ መጽሐፍ ቅዱስ የሚናገረውን ልብ እንድንል ነው። ኢዮብ 26:10 ላይ እና ኢሳያስ 40:22 ላይ የምድርን ክብነት መጽሐፍ ቅዱስ ራሱ ያወራል የሚለውን ለመንገር ነው። ሌላ ቦታ ሰዎች ሲጠይቁ ማዕዘን የሚለውን ነገር ያረጉና መጽሐፍ ቅዱስ ራሱ ከመጽሐፍ ቅዱስ ላይ እንዲጋጭ ነገር ነው የሚያረጉት። አንዱ ጋር ጠፍጣፋ ይላል፣ አንዱ ላይ ክብ ይላል መጽሐፍ ቅዱስ ራሱ እየተባለ ኋላ እንትን ለማድረግ ስለሚሆን ነው። ይህንን ትምህርቱ ሲያስረዳ ያኛው ጠፍጣፋነቱን ነው ሲናገር የነበረው ራሱ ሲያስረዳ ነው። ሰሜን፣ ምስራቅ፣ ምስራቅ የሚለውን አቅጣጫውን ነበር እንጂ ሲያወራ የነበረው ጠፍጣፋነቱን አልነበረም። በዛኛው ጥቅስ ሲወራ የነበረው ግን መጽሐፍ ቅዱስ ግን በኢዮብ 26:10 በኢሳያስ 40:22 ላይ እንደተገለጸው መሬት ክብ እንደሆነች እየተናገረ ነው ያለው የሚለውን በመጽሐፍ ቅዱሱ የተመለሰውን መጥቀስ ነው እንጂ በሳይንስ መሰረት ወደ መጽሐፍ ቅዱስ እንድንመጣ አይደለም። ምናልባት ሀሳቤ ግልጽ ካልሆነ ብዬ ነው።
በጣም ተረድቼ ያለው ቅድም በደንብ አላስቀመጥኩም እንጂ እኔም አንብቤ ያለፍኩትን ሀሳብ ነው የተናገርከው። እኔ አክቹዋሊ ኢሳያስ 40:21 ጀምሬ ለማንበብ ነበር ሀሳቤ ነበረኝ። እንዲህ የሚለውን አላወቃችሁምን? ወይስ አልሰማችሁምን? ከጥንትስ አልተወራላችሁምን? ወይስ ምድር ከተመሰረተች ጀምሮ አላስተዋላችሁምን? እርሱ በምድር ክበብ ላይ ይቀመጣል። ይሄ በምድር ክበብ ላይ ይቀመጣል ብሎ የተተረጎመው ምድር ክብ ናት አይደለም እያለ ያለው፣ በምድር ክበብ ላይ ይቀመጣል፣ በምድር ዙሪያ፣ በእርሷም የሚኖሩት እንደ አንበጣ ናቸው፣ ሰማያትን እንደ መጋረጃ የሚዘረጋቸው፣ እንደ ድንኳንም ለመኖሪያ የሚዘረጋቸው። ከመሬት ሆኖ ሲመለከት ምድር ማናችንም ወደ ላይ ስንመለከት እንደ ድንኳን ናት የከበበችን ሰማይ የከበበው ምድርን። አለቆችንም እንዳልነበሩ የምድርንም ፈራጆች እንደ ከንቱ ነገር የሚያደርጋቸው እርሱ ነው። አንተ ተሳሳትክ፣ የሌለ ነገር አምጥተህ ጨመርክ በማለት ሳይሆን ቅድም ሳይንስ እንዲህ ያለው መሬት ክብ መሆኗን አረጋገጠ ያልከው የተናገሩትን መጽሐፍ ቅዱስ ሰንበት ትምህርት የተናገረውን ነው ያስቀመጥከው። እኔ ግን እያልኩ ያለሁት መሬት ክብ ሆነች፣ መሬት ጠፍጣፋ ሆነች፣ መሬት ቀጥተኛ መስመር ሆነች። ወገኖች በእግዚአብሔር ላይ ጥያቄ ሊያሳድረን አይገባም። የመሬት አቀማመጥ በእግዚአብሔር አፈጣጠር ላይ፣ በእግዚአብሔር ችሎታ ላይ ይሄንን ሁኔታ መጽሐፍ ቅዱስ ስቷል፣ ሳይንስ አረጋግጧል ለማለት ነው ይሄ ሁሉ ጥረት። ኢፍ ሶ ዴን ዲስ የሚል ነገር ለማምጣት ነው። ይሄ ከሆነ እንግዲህ ይሄ ነው የሚቀጥለው የሚል ነገር ጥርጣሬ በእግዚአብሔር ላይ ሊያኖረን ሰይጣን እያሰበ ያለ ነገር ነው የሚያመጣው ሳይንስ ድሮም ጀምሮ ከዚህም በኋላ የሚመጣ ነገር ነው ከዛሬ እንትን ሰዓታችሁን ከፈጀውት ነገር አንድ ነገር እንድትወስዱ የሚፈልገው እኛ ማንን እግዚአብሔርን ጥያቄ ለማጥቀር ሳይንቲስት ነው የምትሉት ማን ነው ያግለሰው በእውነት ኦክሲጅን ካልሳበ ለአምስት ደቂቃ የማይኖር አይደለም በሳይንስ አባባል በኔ እምነት ግን እግዚአብሔር ኢፍ ያለ እስትንፋስ የተናገረው የእግዚአብሔር ኮማንድ አዳምንና ሔዋንን ብዙ ተባዙ ብሎ የሰጠው ኮማንድ ባይኖር ኖሮ ኤግዚስት የማያደርግ ሰው አይደለም በእግዚአብሔር ላይ ጥያቄ የሚጠይቀው እና እነኛ ሰዎች በሚያመጡት እግዚአብሔርን ግሎሪፋይ የማያደርግ ነገር እስካላመጡ ድረስ ሁሌ የሌላ ነገር ነው የሚያመጡት ለዛ ጊዜ ሰጥተን ኢንተርቴን አናደርግ unless they are willing to learn from God በእግዚአብሔር ዙፋን ውስጥ ነው ይሄ ግልጽ አልሆነልኝም አስተምር በማለት እኛ ደግሞ የምናስተምረው በሳይንስ በማረጋጋት ሳይሆን በእምነት ኢብራውያን እንደዛ ነው የሚሉት በእምነት የእግዚአብሔርን ታላቅነት ለማስረዳት እኔ በክሪስቴ ውስጥ ያለው my tool in my tool box all I have is faith I don't have hammer I don't have saw I don't have screwdriver on my tool box I have only one item that is faith in God
amen
ይሄን እምነት ለምትቀበል ሳይንቲስት ና እግዚአብሔር ጋር ላስተዋውቅ ፕሩቭ የማረገው ነገር የለም እሱ ፕሩቭ ያረግልሃል የሚል ነገር ያስተማርን እንኑር ከሚዋኙት ጋር እኔም ዋና ይችላልው ብለን አንግባ እኔም ዶክተሬት አለኝ አነባ ይሄ ስማርት ለመምሰል እኮ ነው ጥረት ያደርግን ያለ ነው ስማርት እኔ ጊዜ ጨርሻለሁ እናንተንም ጊዜ የጨረስኩ ይመስለኛል እግዚአብሔር ይባርካችሁ ፋይናል ወርድ ከፓስተር ዳንኤል ሳንሰማ አንሄድም ሃሎ ስትል ነበር መስሎኝ ነበር
አይ ትንሽ አንተን ልጠይቅህ ነበር በጣም ጥሩ አስተምራሃል ግን ያን ያህል ጥሩ አስተማሪ ሆነ አንድ ጥያቄ ልጠይቅህ እኔም አንተ ይህንን ያህል ጥሩ አስተማሪ ሆነ በነፃ እንድትለቀቅ አልፈልግም ሰው ሁሉ እንዲያዳምጥ ፈልጌ ነው ልጅ አለህ አይደል
አዎ ለብዙ ሰው አልተነገርኩም ዝም ብለህ ቀጥል ጥያቄህን
አንተ ብዙ ጊዜ ተናግራለህ እኔ ነኝ ያልተናገርኩ ዛሬ ልናገር ብዬ ነው ግን አንድ ነገር ልጠይቅ ያ ህፃን ልጅ ብዙ ጊዜ ያስቸግርሃል ብዙ ደግሞ የምትወዳቸው ነገሮች አሉ የምትጠላቸው ነገሮች አሉ ወይ ባቢን አንተ በጣም ትወደዋለህ እና ብዙ ደግሞ ሙሉ በሙሉ 100% ባቢ ነገሮችን ያውቃል ብላ ብዙ ጊዜ ለእኔ ትነግረኛለ በጣም ጎበዝ ነው በጣም ስማርት ነው ስምንተኛ ክፍል ተማሪ ነው እና በተለይ አንተም ጋሽ በየራም ሴቶችን በዚህ መስመር ላይ ያላችሁላችሁ ቪዲዮን በጣም ትወዳላችሁ ግን በጣም ስማርት ነው አይደለም
ጋሽ ግን ልጄ በጣም ስማርት ነው አይደል? አባት ልጁን ሁሌ እንደዛ ነው የሚያየው። ግን አንድ ነገር ልንገር፣ ያን ያህል ስታፈቅሩት፣ ያን ያህል ስትወዱት ልጄ ስማርት አይደለም፣ እንኳን እና ልጄ እኔም ስማርት አይደለም።
ሳይንቲስቶች በጣም ትንንሽ ሰዎች ናቸው ፈላስፋዎች በጣም ትንንሽ ሰዎች ናቸው ከተፈጥሮ ጋር ምንም የሚያገናኛቸው ነገር የለም አንድ ህፃን ቋንቋን የማያውቀውን ልጅ እዚህ ጋሽ በየነ ብዙ ልጆችን አሳድገሃል እና አንድ ጥያቄ ጋሽ ኪዳኔ ከመመለሱ በፊት ጋሽ በየነ ህፃናቶችህ ቋንቋን ሳያውቁ አስቀድመ ወይም ደግሞ ሀዲየኛ ይሁን እንግሊዝኛ ይሁን ከምባተኛ ይሁን ማናቸውንም ቋንቋ በማያውቁበት ጊዜ ታስተውል ይገባህ ነበር ወይ እነሱ ስሜት?
አዎ፣ ባይናገሩም ይገባናል ይገባኛል።
ኋላ ግን ተለማመዱና አወቁ አይደል?
አዎ።
ብዙ ጊዜ ቅድም እናንተ መለሳችሁትን መልስ ደግሜ ለመናገር ፈልጌ ሳይሆን ሳይንቲስቶችንም ፈላስፋዎችንም እኛ እንድናስተምር ቅድም በእምነት በኩል ባለው እውነት ነው። ሳይንቲስቶችንም ፈላስፋዎችንም አራማኞችንም ፖለቲከኞችንም በርህራሄ እንድናስተምራቸው ምክንያቱም ልክ ልጆቻችን እንደሚትጠነቀቁ ወይም ለልጆቻችን እንደሚታሱ በተለይ በእኔ ቤት እኔ እንኳን ልጄን እንዴት እንደማሳደግ ብዙም አይገባኝም። ዝም ብዬ በድንቁርና አረም ነው የሚንቀሳቀሰው። ባለቤቴ ግን ልጇን በጣም ትወደዋለች ወይ ደግሞ ከእኔ ጋራ ጦርነት ታነሳለች፣ ትታገላለች። እኔ በማደርገው ስህተት ነው የምታሳድገው፣ ልክ አይደለህም ብላ ትጮህብኛለች። ልጇን በጣም ትወዳለች ማለት ነው። ሁሉንም ሰው እንደዛ ያህል እንድትወዱ ልጆቻችሁን የምትወዱትን ያህል ሌሎችን እንድትወዱ ቋንቋችሁን በማይገባቸው ጊዜ እንኳን በማያውቁበት ጊዜ በማያሰሉበት ጊዜ ያውቁልኛል ብላችሁ እንደሚታስሩ ይህን አላም ትሪት እንድታደርጉ የሚፈልገው በዛ መልኩ ነው። የእኔን አመለካከት እንድትወስዱ አይደለም። የእኔ አመለካከት በጣም ጨካኝ ነው። አይ ቲንክ ከክርስቶስ ጋር ከተገናኘው በኋላ እኔ ለሌላ ነገር የሚሰጥ አስተያየት የለኝም። እና በቃ በሰንበት ትምህርት የመጡ የሩቅ ምስራቅ ሀገሮች ፈላስፋዎች ወይም ደግሞ አንዳንድ አስተያየት የጻፉ ታሪክ ወይም ተረት ምሳሌ እኛ ጋር ተረት እና ቅኔ ያለ እንደዚህ ያሉ ንግግር የሚናገሩ ሰዎችን ሀሳብ ነው ያመጡ። እና ስለዚህ እናንተ ከዛ ከሳይንቲስቶች በላይ የሆነ እንትን አላችሁ፣ ከፈላስፋዎች በላይ የሆነ እውቀት አላችሁ። እንኳን እና ሳይንቲስቶች ፈላስፋዎች፣ አንዴ የራሳችሁን የህይወት ልምምድ ቢጠይቃችሁ እግዚአብሔር አምላክን እንኳን ለማወቅ ችላችኋል። እንኳን እና የሰውን ሀሳብ ኮንሴፕት ኦር ኮንሴፕቹዋል ኢንቴሌክቹዋሊዝም ኦር ኮንሴፕቹዋል ፊሎሶፊ ኦር ኮንሴፕቹዋል ክሪቲሲዝም እንደዚህ ያሉ ነገሮች የህፃናት ጨዋታ የህፃናት ቀልድ ነው። እኔ ከዛ በላይ እናንተን የሚመለከታችሁ እዚህ ሁላችሁም ጊዜ ወደዚህ ያላችሁ ሁላችሁም እንኳንና ተረት የሰውን ወሬ እግዚአብሔርን ራሱን ለማወቅ በህይወታችሁ ልምምድ አውቃችኋል ብዬ ስለማምን ጸሎት ማድረግ ማለት እድሜ ልካችሁን ስትጸልዩ ከእግዚአብሔር ጋር እየተወያያችሁ ያደጋችሁ ሰዎች ስለሆናችሁ የሳይንቲስቶች ጨዋታ ደግሞ እኔ ሳይንቲስቶችም አፋቸውን እስከ ከእናንትናቸው አስዘግቻለሁ። እኔ የጫካ ልጅ ነን፣ እንደናንተ እድል የሚልልኝ ከየት እንደመጣሁም አታውቁም ማናችሁም። ባለቤቴ ብቻ ሄዳ አይታለች በሶስት ወንዝ መካከል ምንም መውጫ መግቢያ በሌለበት ቦታ ነው የተወለደ። ከዛ አንድ ጊዜ ሳይንቲስቶችን እና የምስራቅ ሀገር ፈላስፋዎችን ጠይቄያቸው ነበር። ስለ ንግግራቸው ተውና የራሳቸውን ግለሰቦችን እነዚህ ጽሁፍ የሚጽፉትንም ሳይንቲስቶች የሚባሉትን አዋቂያን ነን ብለው በኢንቴሌክቹዋል ሰሚት ላይ ነበረ ወገኖች፣ ሳይንቲስቶች ሞኝ እንደኔ ያለ ደንቆሮ ከጫካ ውስጥ የመጣ ሰው የሚጠይቃቸውን ጥያቄ ለመመለስ እንኳን ችሎታ የላቸው እና ስለዚህ ብዙም የሚያስጨንቅ አይደለም። የጠየኩትን ጥያቄ አሁን በዚህ ቢጀምር ማናችንም ሾክ የምናደርገው ነገር ነው እንጂ የምትመልሱትም አይደለም። ጥያቄውን ጠይቄ ልተው፣ ከዛ በኋላ መልሱን መልሻለሁ በራሴ በኩል በሚሰማኝ። አሁን እነዚህን ስለ ፀሐይ ስለ ተፈጥሮ ስለ ክብነትና ስለ ተፈጣፈ ቁጭ ቁጭ ብለን ደስ ብሎን ለመጫወት ከመጽሐፍ ቅዱስ መሰረት ይዘን እንጫወታለን። እሱ ችግር አይደለም። የእነሱ ሀሳብ ከመጽሐፍ ቅዱስ ጋር አብሮ ሊሄድ አይችልም። ይሄ የሰዎች ቋንቋ ነው። ቋንቋ ከአምላክ ውይይት ጋር አብሮ አይሄድም። ይህንን ለመመለስ የምትችሉ እናንተ ብቻ ናችሁ። በህይወታችሁ ልምምድ እዚህ በፊት በሰባት መንገድ ማለት ነው፣ በሰባቱ አንዱን አትሊስት ታውቃላችሁ። ከእግዚአብሔር ጋር ያላችሁ ልምምድ መጽሐፍ ቅዱስን ባታምኑ ሰባት መንገዶች አሉ፣ ያለ መጽሐፍ ቅዱስ እግዚአብሔር ራሱን የሚገልጥባቸው። አንዱም ራሳችሁ ግለሰብ እናንተ ራሳችሁ ናችሁ። ካልሆናችሁበት ከኛ መካከል አይ ቲንክ 150 ዓመት የኖረ ሰው ማንም የለም ያልነበርንን ያለን ያደረገንን አምላክ እናውቃለን። ፀሐይ እኮ 24 ሰዓት ብቻ ነው፣ ወይም ደግሞ ቀን ልትላይ ዘመን ልትላይ የቆጠረን እንደዚህ ነው። እግዚአብሔር ሊረዳን ያቀደው ሀሳብ ስለሆነ ሳይንቲስቶችና ፈላስፋዎች የራሳቸውን ሀሳብ ነው የሚናገሩ። ሳይንቲስቶች ራሳቸው ፕሩቭ ለማድረግ አይችሉም። ሳይንቲስቶች ፕሩቭ ለማድረግ፣ ሀብታሞች ፕሩቭ ለማድረግ፣ ፈላስፋዎች ፕሩቭ ለማድረግ ቢችሉ ኖሮ ወረርሽኙ አሁን በዚህን ጊዜ ምንድን ነው የምትሉ ተውሳኪ አሁን ሁላችንን ያቀፈደደውን መልስ ሊሰጡን ይችሉ ነበር። አሁን ሁሉም ሰው በየስርቻው ተደብቀዋል። ይህ ሁሉ የሚሆነውን ነገር በሚታዩበት ጊዜ በእውቀት ደረጃ እነዚህን ሰዎች እና እነዚህን አዋቂያን ናቸው ብላችሁ የምትሉ ለእናንተ እግዚአብሔር ከዛ በላይ አድርጎላችኋል። በግለሰብ ደረጃ ማናችሁም፣ እኔ ስለነገርኳችሁ አይደለም፣ በግለሰብ ደረጃ ከእናንተ ጋር አብሮ ያለው ማንም ሊያገኛችሁ በማይችልበት ቦታ ወዳችሁም ጠላችሁም ሳይንቲስቶች ዛሬ ቀን ባለንበት በታሰረንበት ቦታ ላይ ሶሉሽን አልፈጠሩልንም። አንድ ተውሳኪ በቅቷቸው እያንዳንዳቸው በየቤታቸው ይንጫጫሉ፣ ወይ ይጣላሉ፣ ወይ ይደባደባሉ፣ ወይ ይገዳደላሉ፣ ወይ በቃ ይነታረካሉ። ለአንድ ተውሳኪ ብቃት የሌለው የመላ ዓለም ሕዝብና ተፈጥሮ እግዚአብሔርን ቻሌንጅ ለማድረግ አይችልም። እግዚአብሔር ይስጥልን።
አንድ ነገር ብዬ ወደ አንቺ ልስጥ። ፓስተር ሲናገር አንድ ነገር ትዝ ያለኝ ስላለ ነው። የሰንበት ትምህርት መሪ አንቺ ስለሆንሽ ትደመድም ያለሽ ይሆን። በተለያዩ ሰዎች በተለያየ ሁኔታ ቃላቶቹን እየቀየራችሁ የምትናገሩ ልትኖሩ ትችላላችሁ። የሆነች እናት ልጅ አስቸገራት ብትመክረው አስቸገራት። በመስኮት እየወጣ እየሄደ አታድርግ ያለችውን መጠጡን ምኑን ሁሉ እያደረገ አስቸገራት እና አንድ ቀን እናቴ የሚልሽ አይገባሽም አላት። እንደዛ ስል ያኔ መናገር ባልቻል ጊዜ ስትል ርቦታል ስትል ቀዝቅዞታል፣ እየበረደው ነው እያልኩ የምትለው የገባኝ ዛሬ መናገር በዛች ጊዜ የማይገባኝ መስሎሃል ወይ? ይገባኛል ልጄ አለች። እና እግዚአብሔርን እኛ እንደዛ ነው እያልን ያለ ነው። እኛ እኮ የምንልህ ነገር እየገባህ አይደለም ነው እያልን እግዚአብሔር ይባርካችሁ። ወደ አንቺ መልሻለሁ።
አሜን። ጌታ እጅግ አድርጎ ይባርክህ። እኔ ረጅም ብናገር ሳይሆን ጥቅስ ጳውሎስ የሚለውን አሁን በተነጋገራችሁ ላይ ጳውሎስ የሚለውን ለማንበብ ወደ ውስጤ ስለመጣ ነው። አንደኛ ቆሮንቶስ ምዕራፍ 1:25 ላይ እንደዚህ ይላል፣ ምክንያቱም ከሰው ጥበብ ይልቅ የእግዚአብሔር ሞኝነት ይበልጣል ይላል። ከሰውም ብርታት ይልቅ የእግዚአብሔር ድካም ይበረታል ይላል። እንዲህ በጣም ኃያላንን ብለን ለምናስብ ሰዎች እግዚአብሔር ሞኝ ነው ብላችሁ ብታስቡ የእሱ ሞኝነት ይበልጣል ከናንተ ጠቢብ ሆነን ብላችሁ ከመታሰብ በጣም በረታን ብላችሁ ከመትሉት እግዚአብሔር ደካማ ነው መትሉት እሱ ይበረታል ይላል። እዛው ምራፍ 2 ላይ ደግሞ እንግዲህ እግዚአብሔር ነገር በመንፈስ ብቻ ነው መንፈሳዊ ቁጥር 14 ላይ መንፈሳዊ ያልሆነ ሰው ከእግዚአብሔር መንፈስ የሆነው ነገር ሊቀበል አይችልም ምክንያቱም እንዲህ ያለው ነገር ለእርሱ ሞኝነት ነው በመንፈስም የሚመረመር ስለሆነ ሊረዳው አይችልም መንፈሳዊ ሰው ግን ሁሉንም ነገር ይመረምራል ራሱ ግን በማንም አይመረመርም እንዴት በጣም ደስ የሚል ነገር ነው ጳውሎስ የሚነግረን እኛ እኮ መንፈሳዊ ስለሆነን ነው ሁሉንም የመመርመርና የማወቅ ስልጣኑና ኃይሉ ተሰጠን ሌላው ግን መንፈሳዊ ስላልሆነ ለሱ ምን ሆኖበታል ሞኝነት ሆኖበታል ሞኝነት ይሆነበት ግን ዓለም ያልፋል ሰማይና ምድር ይስተካከልበታል ክርስቶስ ይመጣልና እና ስለዚህ የእግዚአብሔር ነገር በእግዚአብሔር መንፈስ የሚታወቅ ስለሆነ ነው ይሄ ሁሉ ችግር የሆነው እና እኛ ድለኞች ነን በጣም አንድ እውነተኛ የሰማሁትን ታሪክ ለመናገር ቀደም ኪዳኔ ስትናገር ምን ብለ ነበር እኔ እኛ መጽሐፍ ቅዱስ ሳይንቲስቶችን ኮንቪንስ ሊያደርግ ይገባል እንጂ አርኪኦሎጂስቶች ወይም ደግሞ ሳይንቲስቶች ባመጡት ምርምር መጽሐፍ ቅዱስን ለነሱ ለናብራራላቸው አይገባም የሚል አባባል ተናግረ ነበር እና ኤቲስት የሆኑ ሰዎች ዳንኤል ምዕራፍ 2ን በማጥናት እግዚአብሔርን እነተን ፈጣሪ ነው ያሉ ሰዎች እና የተቀበሉ ሰዎች አሉ። የእውነተኛ ታሪክ ነው። ምክንያቱም ገና ከመጀመሪያው ጀምሮ እንዴት ያደረገ እግዚአብሔር ገና ሰዎች ሳይፈጠሩ የሚፈጠረውን ነገር በዳንኤል አማካኝነት የተናገረውን ነገር ሲያስተምሯቸው ያ ነገር ደግሞ ታሪክ ፕሩቭ አደረገው ምንም መነቃነቅ አይቻለም አስቀድሞ እግዚአብሔር የሚሆነውን ነገር ተናገረ እኛ እግዚአብሔርን ልንገምተው ልንመረምረው ሳይሆን ግን ሞኞች ስለሆነን ያዝንልናል ስለሚያዝንልን እግዚአብሔር እንደዚህም በታሪክም ማነጻጽረንም እሱን ብንቀበለው ይሄ ትልቅ ነገር ነው ይሄ የኛ የሞኝነታችን ትልቅነት ስለሆነ የሞኝነት ትልቅነት ስላለብን በእግዚአብሔር ቃል ላይ ተመርኩዘን ለኤቴስቶችን ራሱ የመመለስ ነገር አለና መጽሐፍ ቅዱሳችን ብቁና ከበቂ በላይ ነውና የእግዚአብሔር ነገር ግን በመንፈስ የሚመረመር ስለሆነ አሁንም እኛም በመንፈስ ካልሆንን እኛም ጥልቀቱን ስለማናቀው መንፈስ ቅዱስ ይብዛልን በእውነት በጥልቀት የእግዚአብሔርን ነገር በመንፈስ እንድንመረምር እግዚአብሔርን ነገር በመንፈስ ብቻ ነው የሚታወቀው እና እግዚአብሔር ይባርክ በጣም ኪዳኔ ስለ መልካም እግዚአብሔር ስለሰጠ ያስተምሮ ሁኔታ አገላለጽ እና ደግሞ እግዚአብሔርንም እናመሰግናለን ስለነበረን ጊዜ ሁሉ ሁላችንም ለመሳተፍ በዚህ ቦታ የተገኘነው ሁሉ እግዚአብሔር ይባርከን በዩ ጸሎት አድርግልንና ሰንበታችን
እኔ እንጸልይ ነው
እሺ
እኔ እንጸልይ ያልሽው
በዩ ነበር ያልኩት ጸልይ
ምንቆይ ነው በየነ ይጸልይ
እሺ እየሰማው ነው እንጸልይ
ሁለታቸውም ጸልዩ አሜን
ለፈጠን ጊዜ እናመሰግናለን
አሜን
አምላክ ሆይ ቀጥሎም በመደረገው ሁሉት ደግሞ አንተ ስለምትባርከን እናመሰግናለን አስቀድመን ይህን ጊዜ አምላክ ሆይ እንድንቀርብ ካንተ ለመማር ጊዜውን አምላክ ሆይ አመቻችተህ ስለሰጠህን እንድንሰማ መስመሩን ስለከፈትክ አምላክ ሆይ ስለዚህ እናመሰግናለን ለባቶይ በቅዱስ መንፈስህ ሙላን የተሰበረ ልብ ስጠን አንተን አምላክ ሆይ የሚያስተውለውን የሚሰማውን ስራህን አምላክ ሆይ ኃያልነትህን አምላክነትህን የሚያስተውሉና የሚያከብሩህን ልብ አሁን ሁሉ ጊዜ በውስጣችን አድርግ። ስለነበረን ጊዜ ተመስገን። በጌታችን በኢየሱስ ስም አሜን።
እኔ አጭር ጸሎት ላድርግ። እንግዲህ ፓስተር ስለጠየቀ ፈጣሪያችን አባታችን አምላካችን በዚህ ጥቂት ጉባኤ ውስጥ ስለተገኘህ እናመሰግናለን። እኛ በተለያየ ሁኔታ ውስጥ ብንሆን አንተ አንድ ሀሳብ ነው ያለህ፣ እኛን መጠበቅ ነው፣ እኛን ወደ እውነት መምራት ነው። አባቴ ሆይ ለዚህ ለምትወደን ለዚህ ለታላቅ ፍቅር የምንከፍለው ዋጋ የለም። ስምህ በሰማይ ምድር የተባረከ ይሁን። ሕይወታችን ለዘላለም አንተን ታመስግን። አንተ ያደረግክልንን ነገር እንዳንረሳ፣ መድኃኒታችን ውለታህን እንዳንረሳ፣ ሰይጣን በልባችን ያስቀመጥከውን ነገር እንዳይወስድ፣ በመንፈስ ቅዱስ ሁሌ እንድንጠማጠም ዘንድ በጌታ በኢየሱስ ክርስቶስ እንማጸናለን። ያለውን ፕሮግራም አንተ ይባርክ። በናዝሬቱ በኢየሱስ ክርስቶስ ስም አሜን።
እና ያው እንግዲህ እንደተለመደው አሁን እራት አድርገን ነው የምንመለሰው። እና ያው እራትና ስጦታ ጊዜ ነው፣ እራት አድርገን እንመለሳለን። እና ለስጦታው እንጸልይና እንለያያለን። የዘላለም ቅዱስ እግዚአብሔር ሆይ ከስጦታ ሁሉ በላይ የሆነውን ስጦታ ልጅን ኢየሱስ ክርስቶስን ሰጠህን። እነሆ መስጠትን ስላስተማርከን በኢየሱስ ክርስቶስ ስም ክብር ምስጋና ላንተ ይብዛልህ። ዘላለም አባት ሆይ ተገኝተህ አስተማርከን፣ አሁንም ታስተምረናለህ። አባት ሆይ የተሰበሰበውንም ስጦታ በጌታ በኢየሱስ ክርስቶስ ስም ለስራህ እንዲውል አንተ ባርከው። የሚሰጡትን እጆችም ለመስጠት ያሰቡትን እጆች ሁሉ ባርክ በኢየሱስ ክርስቶስ ስም አሜን።
እንደው ለማስተዋል ኃይል ዛሬ የወሩ መጨረሻ ነው፣ ሂሳቡ የሚዘጋበት ነው። ምናልባት በዛ ላሳስባችሁ ብዬ ነው ወሩ እያለ ማለቋል።
እግዚአብሔር ይባርክ። ያው ወጥተን ተመልሰን እንመጣለን። Tamam, rekordum.